ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በገነነ መኩሪያ የተደረሰውን ኢሃፓና ስፖርት መጽሐፍ ትረካ ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ፍቃሪ ወያኔ የሆኑ የዜና ማሰራጫዎች አገዛዙ ያሸኳይ ጊዜ አዋጅ እንዲያውጅ ካሉንም በዜጎች ላይ የሚወሰደውን ወታደራዊ እርምጃ እንዲያጠናክር እየወተወቱ መሆናቸው ተነገረ። ሰሞኑን ቁልፍ የሆኑ የወያኔ ዜና ማሰራጫዎችና ያገዛዙ አፍቃሪ የሆኑ እንደ ሪፖርተርና የነም የሚስባቱ የዜና ማሰራጫዎች በተጨማሪ በሶሻል ሚዲያ ምርዛቸውን የሚበትኑ የወያኔ አባላትና ደጋፊዎች አገዛዙ አገሪቱን የብሔር ግጭት እንዳትደቀለቃት በማስመሰል ወታደራዊ እርምጃ እንዲወስድ በጽሑፍም ሆነ በሬዲዮ ውይይት እየጠየቁ መሆናቸውም ታውቋል። በየአካባቢው በወያኔ ላይ ሲካሄዱ የነበሩ የአመፅ እንቅስቃሴዎች ፍጹም ሰላማዊ የነበሩ መሆናቸውና በአንዳንድ አካባቢዎች የወያኔ አባላትና ደጋፊዎች ባደረጉት ቁስቆሳ የተወሰነ ችግር የደረሰ መሆኑ እየታወቀ እነዚህ ኃይሎች በአሁኑ ወቅት ይህን ሁኔታ በማጋነን የሚያካሄዱት ፕሮፓጋንዳና ቅስቀሳ የወያኔን እቅድ ሊያመላክት ይችላል የሚል ግምት ተወስዷል። በግፍ ዜጎችን እየገደለ ስላለው የአጋዚ ኃይል ምንም ነገር ማንሳት የማይፈልጉት እነዚህ ክፍሎች የሚያካሄዱት ፕሮፓጋንዳና ቅስቀሳ እንደ ሽፋን ወስዶ እርምጃ ቢወሰድም የተጀመረውን ህዝባዊ እንቅስቃሴ ሊቀለብስ የማይችል መሆኑን በርካታ ዜጎች በሙሉ ልብ እየተናገሩ ይገኛሉ። አንድ የዓለም ባንክ አጥኚ ቡድን በቅርቡ ባሰራጨው ዘገባ በዓለም ላይ ያሉ የተለያዩ አገሮች ለንግድና ለምርት ተቋሞች መመስረት ምቹ ሁኔታን በመፍጠር በኩል የሚያደርጉት እንቅስቃሴ በደረጃ ለይቶ ያወጣ ሲሆን ከ191 አገሮች መካከል ኢትዮጵያ ወደ መጨረሻዎቹ 161ኛ እርከን ላይ አድርጓታል። ተቋሙ ምርምር ያካሄደባቸው መስኮች በርካታ ሲሆኑ ከነዚህም ውስጥ የንግድና የምርት ተቋሞች ለመጀመር የሚያስፈልግ ህጋዊ ፍቃድ የማግኘት ሂደት፣ ህንጻዎችን ለማሰራት የሚወስደው የፍቃድ ጊዜና ገንዘብ፣ የኤሌክትሪክ ኃይል የማግኘት ጉዳይ፣ ንብረት በማስመዝገብ በኩል ያሉ ችግሮች፣ ብድር በማግኘት በኩል ያለው እድል፣ እንዲሁም ጥቃቅን ኢንቨስተሮችን የመከላከል ሁኔታ፣ የታክስ መጠንና ለወሰን አቋራጭ ንግዶች የሚደረጉ የሥራ አፈጻጸሞችና የኪሳራ ሁኔታን ያጠቃለለ ነው። ተቋሙ በእነዚህ መስኮች ጥናት እያካሄደ ውጤቱን ለህዝብ መግለጽ ከጀመረ 7 ዓመታትን ያስቆጠረ ሲሆን በእነዚህ ዓመታት የሚሸፍናቸው መስኮችም ሆነ ጥናቱን የሚያካሄድባቸው አገሮች ቁጥር እየጨመሩ መምጣታቸው ተገልጿል። በአሜሪካው ምክር ቤት የኮሎራዶ ተወካይ የሆኑት ሚስተር ማይክ ኮፍማን ለምክር ቤቱ ባደረጉት ንግግር ምክር ቤቱ ኤችአር 128 የተባለውን ረቂቅ ህግ እንዲያጸድቅ ተማጽነዋል። ተወካዩ የወያኔ አገዛዝ በህዝቡ ላይ ጦርነት አውጇል ካሉ በኋላ ኤችአር 128 በአገሪቱ ውስጥ አገዛዙ የህዝቡን ሰብአዊና ዲሞክራሲያዊ መብቱን እንዲጠብቅ የሚጠይቅ፣ በአገሪቱ ውስጥ እነዚህ መብቶች እንዲከበሩ የሚያበረታታ፣ መልካም አስተዳደር እንዲፈጠር የሚጠራ፣ አገዛዙ ሁሉን ያካተተ ዲሞክራሲያዊ የሆነ እርምጃ እንዲወስድ የሚያሳስብ ነው ብለዋል። ኤችአር 128 ከሰባ በላይ ከሁለቱም ፓርቲዎች የተውጣጡ አባላት ሙሉ በሙሉ የደገፉት መሆኑና በዩናይትድ ስቴትስ ኮንግረስ የውጭ ግንኙነት ክፍል ሙሉ በሙሉ የጸደቀ መሆኑን የጠቆሙት ሚስተር ኮፍማን በአሁኑ ወቅት በኢትዮጵያ ውስጥ የሚካሄደው ሁኔታ አሳሳቢ ነው ካሉ በኋላ የዚህ ረቂቅ ህግ መጽደቅና ህግ ሆኖ መውጣት ለመፍትሄው ከፍተኛ አስተዋጽኦ ይኖረዋል ብለዋል። ይህ ረቂቅ በሰላማዊ መንገድ ሐሳባቸውን በሚገልጹ ዜጎች ላይ አገዛዙ እየወሰደ ያለውን አሰቃቂ የግድያ እርምጃ፣ በጋዜጠኞች፣ በፖለቲከኞችና በሌሎች ታጋዮች ላይ እየተወሰደ ያለውን እስራትና በስማ ጥፉ የሽብርተኛ ህግ አማካይነት በዜጎች ላይ የሚደርሰውን ስቃይና መከራ በጽኑ ያወግዛል ብለዋል። ረቂቁ ህግ የአሜሪካ መንግስት በኢትዮጵያ ላይ ዲሞክራሲያዊ ሁኔታ እንዲፈጠር እንዲያበረታታና እርምጃ እንዲወስድ የሚጠይቅ ነው ብለዋል። በኢትዮጵያ ስላለው ጊዜያዊ ሁኔታ እንደ ዳይቆን ዮሴፍ ተፈሪ ያሉ ኢትዮጵያውያን የሰጡትን ምስክርነት አድንቀው የወያኔ አገዛዝ በሎቢዎቹ አማካይነት ያደረገውን ማግባቢያ ሆነ የትብብር መንፈቅ ማስፈራሪያ ወደ ጎን በመተው ኮንግረሱ ረቂቅ ህጉን እንዲያጸድቅ ጠይቀዋል። የባህር ትራንስፖርት የሎጂስቲክስ ሹም የሆነው አቶ ተናገር ይስማው በቁጥጥር ስር መዋሉ የወያኔ የዜና ማሰራጫዎች ገልጸዋል። ግለሰቡ በቁጥጥር ስር እንዲውል የተደረገው የተበላሸ ክሬን እንደሚሰራ በማስመሰል ግምቱ 2.8 ሚሊዮን ብር እንዲከፈል አድርጓል የሚል ክስ መሆኑ ታውቋል። እስካሁንና በሙስና እየተያዙ ያሉ ግለሰቦች በዝቅተኛ ደረጃ ላይ የሚገኙ ሲሆን የሀገሪቱ ስልጣንና ተቆጣጥረው በገፍ ዝርፊያ የሚያካሄዱት የወያኔ ባለስልጣኖች ላይ እስካሁን ምንም እርምጃ አለመኖሩ በግልጽ የሚታይ ነው ተብሏል። ባለፉት 2 ቀናት ውስጥ የወያኔ አገዛዝ ከአንድ ሺህ በላይ የሆኑ ወታደሮች በጌዶ ወረዳ በዶሎ በኩል ወደ ሶማሊያ ማስገባቱ የዓይን እማኞች ገልጸዋል። ወታደሮቹ በቅርቡ ባልሸባብ ላይ በታቀደው ሁሉ አቀፍ ዘመቻ ውስጥ የሚካተቱ ሊሆኑ ይችላሉ የሚል ግምት ተሰጥቷል። በሶማሊያ ውስጥ አሉ የሚባሉት ወደ 22000 የሚገመቱ የአፍሪካ ህብረት የሰላም አስከባሪ ኃይል አባላት በዘመቻው የሚካፈሉ ሲሆን አንዳንድ አገሮችም ተጨማሪ ኃይል ለመስጠት ቃል መግባታቸው ይታወሳል። በሪዮ ኦሎምፒክ ሁለት እጆቹን አጣምሮ ወደ ላይ በማውጣት የወያኔ አገዛዝ በህዝቡ ላይ የሚፈጽመውን ግፍ ለዓለም ያሳወቀው ፈይሳ ሌሊሳ ለቢቢሲ የዜና ተቋም በሰጠው ቃለ ምልልስ በአሁኑ ወቅት በሀገር ውስጥ እየተካሄደ ባለው ትግል ደስተኛ መሆኑን ገልጿል። የሥርዓቱን አስከፊነት ከልጅነት የጀምሮ እየተከታተልኩ ነው ያደግኩት የሚለው ፈይሳ ሌሊሳ ይህ ለዓመታት የታመቀ ስሜት ገንፍሎ በሪዮ ላይ ተቃውሞ እንዳሰማ ገፋፍቶኛል ብሏል። እያካሄደ ባለው የተቃውሞ እንቅስቃሴ ብዙዎቹ እንደ ፖለቲከኛ የሚቆጥሩት ቢሆንም እሱ ግን የሰብአዊ መብት ታጋይ እንጂ ፖለቲከኛ እንዳልሆነ ጠቁሟል። በአሁኑ ወቅት በአሜሪካ ውስጥ መኖር ለልጆቼ እንጂ ለሱና ለባለቤቱ አስደሳች እንዳልሆነ የገለጸው ፈይሳ ለሀገሩ ፍቅር ያለው መሆኑንና አሁንም ቢሆን በሀገሩ ስም ለመወዳደር የሚፈልግ መሆኑን ተናግሯል።
በኔዘርላንድስ ሄግ ውስጥ የነፍሰ ገዳዩ የሸቲው ዓለሙን ጉዳይ እያየ ያለው ፍርድ ቤት ሐሙስ የፍርድ ሂደቱን ቀጥሎ የዋለ ሲሆን ግለሰቡ በደል ያደረሰባቸው ዜጎች ምስክርነት ቃላቸውን ሰጥተዋል። አቶ ወርቁ ዳመና ይፍሩ የሚባሉ ዜጋ ለፍርድ ቤቱ በሰጡት የምስክርነት ቃል በ1971 ዓ.ም ተመረተ ነፍሰ ገዳዩ እሸቱ ዓለሙ በርካታ እስረኞችን በእስር ቤት ቅጥር ግቢ በሚገኝ ቤተክርስቲያን ውስጥ በትዕዛዝ እንዲገደሉ ካደረገ በኋላ ሌሎች እስረኞች እንዲቀብሯቸው አስገድዷል በማለት መስክረዋል። ነፍሰ ገዳዩ እሸቱ ዓለሙ የደርግ አባል መሆኑን ቢያምንም በወቅቱ በዚያ ቦታ ያልነበረ መሆኑን ገልጾ የተሰነዘረበትን ክስ ክዷል። ደርግ ላደረሰው በደል ግን በደርግ አባልነቱ ፍርድ ቤቱን ይቅርታ ጠይቋል። የዓይን ምስክሮች የመስማት ሂደቱ የሚቀጥል ሲሆን ፍርድ ቤቱ የመጨረሻ ፍርዱን ለመስጠት የተወሰነ ጊዜ ሊወስድ እንደሚችል ተገምቷል። ከግማሽ ሚሊዮን የሚገመቱ ተማሪዎች፣ አስተማሪዎች፣ መምህራን፣ ሰራተኞች፣ ገበሬዎችና ሌሎች ኢትዮጵያውያን ያለቁበት አስከፊው ቀይ ሽብርን በማካሄድም ሆነ በግንባር ቀደምትነት ተዋንያን አስፈጻሚ የነበሩ በርካታ ነፍሰ ገዳዮች ከሕግ ተጠያቂነት አምልጠው በተለያዩ አገሮች እንደሚኖሩ ይታወቃል።
ለዛሬ ያለን ዜና በዚሁ ተጠናቀቀ።
Chamelo chao si shalero te en my mar ይቅርታ አው ይቅርታ ይቅርታ ጠይቁ ወያኔ አንገታችንን በገመድ አስሮ ሲጎትተን እያያያችሁ ዝም ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያያችሁ ዝም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም የወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመስ ሲያደር እያያችሁ እየሰማችሁ ዝም አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርፍለት አው ልባችንን ወጋው ሆኖ ድርፍለት እኮ ከወያኔ በልጥኛ የተጎዳ ነው በተማሩ ውሾች አድርባይ ልክስክስ በክርስት አደሮች ነው እናም ይቅርታ ጠይቁ አዘለ አቀፈ አፈረጠም ጣለ አረዳ ሳረደ ቢላም አቀበለ ተሸማም ነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃኖች ደም እስከ ራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ እናም ይቅርታ ጠይቁ ሆኖስ ከተገኘም የውያኔ ሸበጥ ሞርያ ፎጣ መጣይቁ አይቀርም ይጨለማ ገፎ ብርቀን ሲመጣ ይቅርታ እንጠይቅ እስከ መቼ ድረስ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታትን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ቀጥቶ በሳት ያጋየ ጆሮአቹ እየሰማ አይናቹ ያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ ምትሆኑ ልክ እንደ ተመኔ እሪያ ለዚህ ለበሰበሰ ባራቱም ማዘን በቃን የተባለው የፋሽስት ርቅም እንኳንስ ለእናንተ ለራሱም አይደቅም ይቅርታ ጠይቁ አሁን ንጠቅ እናንተ ባሪያ ሆናችሁ አትሙቱ ይቅርታ ጠይቁ ከህዝብ ጎንቁም አሁን ነው ሰዓቱ ከፈኑ የጅብ ቆዳ ከሆነ ወያኔ አይነ ላፈር ብሎ መሸሽ ነው ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከምኑት አረመን አይናውጣ ይሄኔ ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥሮ መቀላቀል ከወያኔ ጋር ገሃነም ከመጓዝ አብሮ ከመቃጠል ኧረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምልጡ ከወያኔ ጉያ ሳይነጋ ለሊቱ በጊዜው ከሆነ በበደሉ ሰዓት ህዝብ ማህሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዩ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ ከህዝብ ጎን አብሩ አብራችሁ ምሳሉ አሁን ነው ግዛችሁ ካምራችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝብ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመድ አሁን በጨለማው ከህዝብ ወግናችሁ የናረብኔ በቃ ካላራችሁ በደማችን ጸርቶ ሲወገድ ጨለማ ከተንኮታቆተ ግዜው ካለፈማ ቀላ ቀሉን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አው ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተን ሞተንም እየታገልን ጌስታፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔ የማይቻልም ማርም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጠፋ ምትሆኑት ልክ እንደ ጠመኔ ይቅርታ እንጠይቅ አዎ ይቅርታ ጠይቁ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 10 ዜግነት ደግሞ አልመረጠም። ለምን? መሐመድ ስለ ጉዳዩ ያወራል። የጊዮርጊስ ቡድን በ1960 ዓ ም ኬንያ ሲሄድ እኔ ዕድሜ 15 ነው። ዜግነት ስላልመረጥኩኝ ፓስፖርት ወጥቶልኝ መሄድ እንደማልችል ነገሩኝ። መምረጥ የምችለው ደግሞ 18 ዓመት ሲሞላኝ ነው። እኔ ነገሩን አላውቅም ነበር። እነፍስሐ ተቆጭተው ቱርክን ሊያስቀሩት ነው ብለው ለጋሽር ነቃቸው ነገሩት። እሳቸውም መሄድ እንዳለብኝ ስለሚያምኑ በየትኛው ዜግነት ነው እንዲሞላልህ የምትፈልገው ብለው ጠየቁኝ። እኔም አባቴን ሄጄ ጠየቁ። ስትወለድ የመን ኤምባሲ ያስመዝግብሃለሁ። እኔ ከየመን ነው የመጣሁት፣ አንተ የተወለድከው ደግሞ እዚህ ነው። ዜግነትን በተመለከተ ራስህ የምትፈልገውን ምረጥ ብሎ ነገረኝ። ሄጄ ለጋሽ ይድነቃቸው ኢትዮጵያዊ በሚል እንዲሞላልኝ ነገርኩት። ሁሉም ፓስፖርት ሲወጣለት እኔ ግን በሊሴ ፓሴ ነው ኬንያ የሄድኩት። ከዛ በኋላ ዕድሜ 18 ሞልቶ ወደ ውጭ ለጨዋታ ሲሄድ ፓስፖርት ላይ ኢትዮጵያዊ የሚል ነው ያለበት። ኢሚግሬሽን የሚያውቀኝ በዛ ስለሆነ ይህን ለመቀየር ፍርድ ቤት መሄድ ነበረብኝ። በዜግነት ጉዳይ እንግዲህ ፖሊስ ነው የሚከስህ። ስሙን አላውቀውም እንጂ አንድ አምሳ አለቃ የኔን ጉዳይ ይዞ እንደ ከሳሽ ሆኖ ፍርድ ቤት ቀርቦ ነበር። ቦታው አራተኛ ክፍለ ጦር ጋር በሚገኘው ፍርድ ቤት ነው። ለዳኛው 18 ዓመት ቢያልፈኝም ለስፖርቱ ወደ ውጭ ለመሄድ በሚል ያለ ፍላጎቴ እንዳስሞሉኝ ነገርኳቸው። እኔ ግን ዋሽቼ ነው ራሴ ነኝ የመረጥኩት። ያኔ ጋሽር ነቃቸው የሚያስገድድህ የለም፣ በሚያስፈልግህ ዜግነት ወስደህ ነው መሙላት ያለብህ ያለኝ። እኔም በራሴ ነው የመረጥኩት። ከኢትዮጵያ መውጣት አልፈለግኩም። አንድም ቀን ይህን አስቤው አላውቅም። አሁን ከአቅሜ በላይ ስለሆነብኝ ብቻ ነው ዜግነቴን ቀይሬ የተወለድኩባትን አገር ለቅቄ መውጣት የፈለግኩት። ዜግነት የመቀየሩ ጉዳይ ያን ጊዜ አስቸጋሪ ሆነብኝ። የሚረዱኝን ሰው ማፈላለግ ጀመርኩ። ጊዜ ማባከን ደግሞ የለብኝም። ዜግነትን በተመለከተ 18 ዓመት ሞልቶ ሳትመርጥ ከቀረህ ወይም መቀየር ከፈለህ 2000 ብር ቅጣት ትከፍላለህ የሚል መረጃ አገኘው። በኋላ ግን 250 ብር ብቻ እንድከፍል ተደረኩ። 50 አለቃው እንዴት 250 ብር ብቻ ትቀጡታላችሁ? እንዲያውም ከሁለት ሺህ ብር በላይ ሊከፍል ይገባል የሚል ክርክር በማምጣት ጉዳዩን ሊያሰናክል ሞከረ። እንዲያውም እንደገና ጉዳዩን ማስቀጠር ፈለገ። ፋይሉ እንዳይዘጋ ሙከራ በማድረግ ላይ እያለ ኮሎኔል መኩሪያ ጋር ገብቼ አነጋገርኳቸው። ያን ጊዜ እሳቸው ከፍተኛ ስልጣን ነበራቸው። በወቅቱ የኦሜድላ ክለብ ፕሬዚዳንት ስለነበሩ ያውቁኛል። ጉዳዩን ነገርኳቸው። አምሳ አለቃውን ጠሩትና ፍርድ ቤት ከወሰነ በኋላ አንተ ምን አከራከረ? ያንተ ኃላፊነት ግለሰቡን ፍርድ ቤት ማድረስ ነው። ከዚያ በኋላ እነሱ የወሰኑትን ለመስሪያ ቤቱ ማምጣት ብቻ ነው በማለት ወቀሱት። እኔም በ250 ብር ቅጣት ዜግነት ቀየርኩኝ። ጉዳይን የምከታተለው ሰፈር ቀይሬ ራሴን ደብቄ ነበር። ጊዜ ሳላጠፋ የመን ኤምባሲ ሄጄ ፓስፖርት እንዲሰጠኝ ጠየቁ። አባቴ እዚህ እንዳስመዘገበኝ የመናዊ እንደሆንኩ ነገርኳቸው። በዛን ወቅት ደግሞ አባቴ ወደ የመን የተመለሰበት በመሆኑ ምስክር ማምጣት አልችልም። በጊዜው ደግሞ የኮምፒውተር ጊዜ ስላልነበረ ፋይል አገላብጠው ነው የሚያዩት። ስምህን እስክንፈልግና እስክናረጋግጥ ድረስ ከሁለት ሳምንት በኋላ ና አሉኝ። እኔ ደግሞ የዛን ወቅት ውጥረት ላይ ስለነበርኩኝ ከሀገር ቶሎ መውጣት ስለምፈልግ ዛሬ ፓስፖርት ካልሰጣችሁኝ ከዚህ ቤት አልሄድም ብዬ በጠበጥኩ። እነሱም በፍጹም እንደማይቻል ነገሩኝ። የታንጎ ሙዚቃ ቤት ባለቤትና እኔ እህትማማቾች ነው የምናገባው። ዝምድና አለን። እሱ በኤምባሲው ተሰሚነት ስላለው ለአምባሳደሩ ደውሎ ነገረው። ወዲያውኑ እንደሚሰጠኝ ተስማማን። ለማረጋገጫ ያህል የሚኒስትሪ ካርድህን አምጣ አለኝ። እሱ እዛ ባለበት ሄጄ አመጣሁት። ወዲያውኑ ሰጠኝ። ወደ የመን ቶሎ ለመሄድ ግዜ ስለሚፈጅ ወደ አንዱ አረብ ሀገር መሄድ አለብኝ አልኩ። ያለው አማራጭ ሳውዲ አረቢያ መሄድ ነው። የሐጅና ዑምራ ወቅት በመሆኑ ለጸሎት ነው የሚሄደው ብዬ በሐጂ ተመዝግቤ ወዲያውኑ ወደ ሳውዲ አረቢያ ሄድኩ። አውሮፕላን ላይ ወጥቼ እስኪነሳ አላመንኩም። መተው የሚያስወርዱኝ ነው ይመስለኝ። አየር ላይ እንደወጣ ጭንቀቴ ሁሉ ተራገፈ። እዚያ እንደደረሱ የሚቀበለኝ ሰው ሳፈላልግ አህመድ ቡከር ትዝ አለኝ። እርሱ ከኔ ጋር ለብዙ ዓመት ጊዮርጊስ ተጫውቷል። ወደ ውጭ ከወጣ አንድ ዓመት ተኩል ይሆነዋል። በ1969 ዳኛ ስለሺ አየሩ ከበደኝ ብሎ ባቋረጠው የመቻልና የጊዮርጊስ ጨዋታ ላይ እግሩ ከተጎዳ በኋላ ተመልሶ ለጊዮርጊስ ሳይሰለፍ በዛው ሄደ። እሱ የሚገኘው ሪያድ ከተማ ነው። እኔ ደግሞ የምሄደው ጅዳ ነው። በቅድሚያ በዋናው ከተማ ተቀብሎ የሚያስተናግደኝ ሰው ያስፈልጋል። የባለቤቴ ዘመዶች ጅዳ የሚቀበለኝ ሰው ፈለጉና አገኙልኝ። እንደደረስኩኝ ስልክ ስደውልለት ሰውየው ታሞ ሆስፒታል ስለተኛ ላገኘው አልቻልኩም። ያለኝ አማራጭ እዚሁ ኤርፖርት አካባቢ መቆየት ነው። ሲሄድ ደግሞ ከዚህ ሱፍና ከረባት አድርጌ በመሆኑ እዛ ስደርስ ሙቀቱ ወደ 48 ዲግሪ ደርሶ ኖሮ በቃ ዳቦ ቤት ገብቼ ፍርኖ የሆንኩ መሰለኝ። ኮቴንና ከረባቴን ባወልቅም ምንም መቋቋም አልቻልኩም። አዲስ አበባ ድንጋጤ ወጥቼ እዚህ ደግሞ በሙቀት ልሞት ነው አልኩ። ኮቴንና ሌላውንም ነገር አውልቄ መንገድ ላይ ተኛው። ምክንያቱም የት ልሄድ የሚቀበለኝ ሰው አጣሁ። የማደርገው ስለቸገረኝ ስለተኛው ምን ሆንኩ ወንድሜ ብሎ የሚረዳኝ ሰው ባገኝ ብዬ ነው። ያኔ ደግሞ ጥሩ ጊዜ ነው። አንድ ጀለብ ያደረገ ሰውዬ ባጠገቤ አለፈ። አይቶኛል። እንደገና ተመልሶ መጣና ትኩር ብሎ ተበለከተኝ። አላመነም። ይህ ሰውዬ ቱርክ አይደለም እንዴ? እዚህ መንገድ ላይ ተኝቶ ምን ይሰራል? ሲል ሰማሁት። እኔ ደግሞ ልጁ ጀለብያ ስለለበሰ አላወቅኩትም። መሐመድ ይባላል። የመብራት ኃይል ቢ ቡድን ተጫዋች ነው። አዲስ አበባ ያለን በጣም እንተዋወቃለን። ምን ሆነህ አስፋልት ላይ ተኛ? አለኝ። ተቀባይ ጠፍቶብኝ እንደሆነ ነገርኩት። ሰውየውን እስክታገኝ ና እኔ ቤት ልውሰድህ ብሎ ጠየቀኝ። ማታ ቬንቲሌተሩ ስር ነው የተኛሁት ሙቀቱን ስላልቻልኩት። አረ ይህ ነገር ይቅርብህ፣ ንፋሱ መገጣጠሚያዎችህን ይለያይብሃል ቢለኝ እምቢ አልኩት። እንደዚያ ሆኖ ከልጁ ጋር ቆየሁ። የጸሎቱም ጊዜ ስለተገባደደ ወደ አዲስ አበባ መመለስ አለብኝ። እኔ ግን እዚሁ መቆየት ነው የፈለኩት። ግን ከዚህ ከተማ ወጥቼ ሪያድ መሄድ አለብኝ። የማውቃቸው አብዛኛዎቹ ሰዎች እዛ ነው ያሉት። ወደ ሪያድ ለመሄድ ደግሞ የይለፍ ወረቀት ያስፈልግሃል፣ አለበለዚያ መሄድ አልችልም። በዛን ወቅት ለንጉሳውያን ቤተሰብ ልዕልቶች ታማኝ አገልጋዮች በሚል የሚቀጠሩት ኢትዮጵያውያን ናቸው። የልብስ፣ የወርቅ፣ የአልማዝና የገንዘብ ካዝናውን ኢትዮጵያውያን ናቸው የሚይዙት። በጣም ታማኝና ጨዋ ተብለው ስለሚከበሩ ነው። የቤት ሰራተኛ ኢትዮጵያውያን እንኳ በዛን ጊዜ 3500 ሪያል ነው የሚከፈላቸው። ለዛውም ሐሙስና አርብ እረፍት ናቸው፣ አይሰሩም። በወቅቱ እዛ በገባውበት ሰዓት እኔ ይህንን በደንብ አውቅ ነበር። የባለቤቴ ወንድም ደግሞ ከልዕልቶቹ ታማኝ አንዷን ያውቅ ነበር። እሷ የመግቢያ ወረቀት እንድታጽፍልኝ ነገራት። ወረቀቱን አገኘሁና ሪያድ ገባሁ። ረጅም ዓመት እዚያ ቆየሁ ይላል ቱርክ። ነገሩ ከተከሰተ ከ25 ዓመት በኋላ አግኝቼው ያወጋኝ። ምዕራፍ 15 እስረኛው አጥቂ። መርማሪው ሰውዬ እስረኛውን ያለምንም ርህራሄ እያሰቃየው ነው። مغرف ያለበት ቦታ ሁሉ ጀልቶታል። ለድብደባ የሚጠቀመበት ዱላ የተለየ ነው። ጠንካራው ጎማ በየቦታው የተከረከረ ነው። በየክርክሩ ዙሪያ የሾለ ምስማር ተሰክቶበታል። የክርክሩ ግርፋት የእስረኛውን ወገብ ትራክተር እንደቆፈረው መሬት ስጋውን እየሸራረፈው ነበር። ሰውነቱ በየቦታው ተቀዳዶ ደሙ በነጩ ካኔቴራ ዘልቆ ወጥቷል። ያደረገው ካኔቴራ የቡድኑ ማሊያ ነው። ይሄ ነጭ ማሊያ በኢትዮጵያ ሻምፒዮና ታሪክ የሰራበት ነው። ማሊያው የግጥሚያው ቀን የሚለብሰው ቢሆንም አልፎ አልፎ ለድምምድ ይጠቀምበታል። ነጩን ማሊያ በጣም ይወደዋል። ዛሬም በዚህ ማሊያ ውስጥ ሆኖ ስቃዩን እያየ ነው። ግራፊው መቀጥቀጡን አቆመና ጥያቄውን ጀመረ። ቁልቁል ወደ ስረኛው እያየ ወረቀቱን ለማን ነው የሰጠው? አለው። ስሙን አላውቅም። እንዴት ሰጠው? ልጁ ያረፈበት ሆቴል መጥቶ ወሰደ። ከማን ተቀበለ? እንግዳ መቀበያ ክፍል አስቀመጥኩለት። በሌላ ቀን ሲመጣስ? ያንንም እንደዚሁ አስቀመጥኩለት። ወረቀት ውስጥ ያለው መልእክት ምንድነው? አላውቅም። እውነቱን አትናገርም? እውነቴን ነው። እንቢ ካልክ እውነቱን በዱላ ታወጣለህ። እስረኛው 8 ቁጥር በሚሉት የገመድ አስተሳሰር እጁና እግሩ ተጠላልፎ ተደበልብሎ ኳስ መስሏል። እንዳይጮህ አፉ ውስጥ ጨርቅ ገብቶበታል። ከግርፋቱ በኋላ የሚሰጠው መረጃ ካለ አፉ ውስጥ ያለው ቡትቶ ይወጣለትና ይናገራል። የሚፈልገው ነገር እስኪገኝ ድረስ በዚህ መልክ ቅጣቱ ይቀጥላል። የእስረኛ ከትናንት ጀምሮ እየተቀጠቀጠ ቢሆንም የዛሬው ብሶበታል። እስረኛው በ1969 ዓመተ ምህረት ከአዲስ አበባ ወደ ሐረር ለይሃፓ የመሳሪያ ቅብብል ያደረገበትን የመረጃ ልውውጥ አመላልሷል በሚል ተጠቁሞበታል። ምርመራ የሚደረግበትም ለነማን ወረቀቱን ያመላልስ እንደነበርና አሁን ሰዎቹ የት እንዳሉ እንዲናገር ነው። እሱ ግን የሚያውቀው ነገር ስላልነበረ የተጠየቀውን ለመናገር ተቸግሯል። ወረቀት ማድረሱን አምኗል። ለማን እንደሰጠ ነው ማስረዳት ያቃተው። በርግጥም ተቀባዩን በመልክ አላየውም። አሁን የት እንደሚገኝም አያውቅም። መርማሪው እስረኛውን ለማሳመን ከእግሩ ጀምሮ እስካንገቱ ጠብጥቦታል። ግን አጥጋቢ ምላሽ አላገኘም። እውነቱን ለማውጣት ያገራረፍ ዘዴውን ቀየረ። በተከረከረው ጠንካራ ጎማ ጭንቅላቱን ደጋግሞ ሲመታው ካፍንጫው ደም ይወጣው ጀመር። ይህን ጊዜ እስረኛው ሁሉ ነገር ዞረበት። የት እንዳለም ማወቅ ተሳነው። የታሰረበት ገመድ ተፈታና ከመሬት እንዲነሳ ተነገረው፣ ግን አልቻለም። መርማሪው የእስረኛውን እጅ ጎትቶ ከመሬት አነሳውና አቆመው። ነገር ግን ተሽከርክሮ ወደቀ። ገራፊው ጥቂት ቆይቶ ፊቱ ላይ ውሃ ረጨበት። እንደገናም ይጠይቀው ጀመር። ለማን ነው ወረቀቱን የሰጠው? አለው። ባቡር ነው። ባቡር ማን ነው? ሁለቱን ጎል ያገባሁት እኔ ነኝ። የት ነው ያገባው? ባቡር ላይ። እያሾፍክ ነው? ሶስተኛውን ላገባ ስል በረኛው ያዘብኝ። እስረኛው ጭንቅላቱን ከተመታ በኋላ ራሱን ስቷል። ከጋዜጠኛ ጋር ኢንተርቪው የሚያደርግ እየመሰለው በቅርቡ በደርቢ ጨዋታ ከባቡር ጋር ስለተደረገው ግጥሚያ የተከሰተውን ሁኔታ እየነገረው ነው። አናቱን ከተመታ ወዲህ ሁሉም ነገር ጠፍቶበታል። ጭንቅላቱ በየቦታው ተሸረካክቷል። ይሄ ጭንቅላት የኢትዮጵያ ቡድን ለአፍሪካ ዋንጫ እንድታልፍ ወሳኙን ግብ ያስቆጠረ ወርቃማ ራስ ነው። አሁን ግን በተከረከረው ዱላ አሳሩን እየበላ ነው። እስረኛው ድንገት መናገር ጀመረ። ልሂድ አለ። የነም ተደው ወደ ቤት ምን ታደርጋለህ? ነቢልን ከትምህርት ቤት አመጣዋለሁ። መቼ ተነካና ትሄዳለህ? እስረኛው በሩ ሲከፈት ለመውጣት ቢፈልግም መርማሪው ገፍትሮ አስቀመጠውና ዘግቶበት ሄደ። መጮህ ቢቃጣውም አቃተው። ልጩህ ቢል ምን ሊያመጣ? ማንም አይደርስለትም። የሚመጣውን ስቃይ ከመቀበል ውጭ አማራጭ የለውም። በግርፊያው ጊዜ ያደረገውን ነጭ ማሊያ ወደ አንገቱ ጠቅለው ራቁቱን ነው የመቱት። በግርፊያው በኋላ ባዶ ሲሚንቶ ላይ ማሊያውን እንደለበሰ ተኛ። በነጋታው በሩን ከፍተው ሲገቡ ነጩ ማሊያ በደም ተለውሶ ቀይ ሆኗል። ከቁስሉ ጋር ስለተጣበቀ እንደገና ለግርፊያ ማውለቅ አልተቻለም። በቆሰለው ሰውነቱ ላይ ነፍሱ እስኪጠፋ ደበደቡት። ከእስረኛው የሚፈለገው የተጨበጠ ነገር ነው። በቅርቡ ከነማን ጋር ግንኙነት እንዳደረገና የመንግስት ተቃዋሚዎች የት እንደሚንቀሳቀሱ እንዲጠቁም ነበር። አሁን በቅድሚያ እየተጠየቀ ያለው ከዚህ ቀደም ደብዳቤ ለማን እንዳደረሰ እንዲናገር ነው። ደብዳቤው የተሰጠው ከአስር ዓመት በፊት ነው። ሰዎቹ አሁንም ድረስ በጎረቤት ከተሞች ተቀምጠው መንግስትን እያስቸገሩ ነው ተብሎ ታምኗል። የነዚህን ሰዎች አድራሻ እስረኛው ያውቃል ብለው ገምተዋል። ከነርሱ ጋር እንደሚሰራ አምነዋል። እስረኛው የሚገረፈው ያንን እንዲያጋልጥ ነው። አሮጌ ጫማ። በታህሳስ ወር 1969 ዓ.ም ተመረጠ። ከሐረር የመጡ ወጣቶች ድሬዳዋ ቤት ተከራይተው ተቀምጠዋል። መሐመድ ዑስማን ጎረቤታቸው ነው። መሐመድ ሳቂታና ከሰው ተግባቢ ቢሆንም የዛኑ ያህል አይናፋርነት አለበት። እሱ ያለበት አካባቢ ተከራይተው የገቡት ወጣቶች ጓደኛ አድርገውታል። የተግባቡትም በኳስ ተጫዋችነቱ ነበር። እነሱም ቢሆን ድሬዳዋ በሚገኙ ዝቅተኛ ዲቪዚዮን ክለቦች ውስጥ ኳስ ይጫወታሉ። ድሬዳዋ መጥተው ክለብ የገቡት ለሽፋን እንደሆነ የተረዳ ሰው አልነበረም። ወጣቶቹ የያፓ አባል ነበሩ። ወደ ድሬዳዋ ሲመጡ ሐረር ውስጥ ያለው የወታደራዊ መንግስት አሰሳ አስቸግሯቸው ነው። ደርግ ውስጥ ከፍተኛ ጡንቻ የነበረው ሶስተኛ ክፍለ ጦር ነው። የደርጉ ሊቀመንበር ሻለቃ መንግስቱም ቢሆን የተገኙት ከዚህ ክፍለ ጦር ነው። የአዲስ አበባ ቤተ መንግስትም የሚጠበቀው በሶስተኛ ክፍለ ጦር ወታደሮች ነው። ይሄ ክፍለ ጦር ደግሞ በዋነኛነት ከያባ ጋር ትንቅንቅ ገጥሟል። ጦሩ የሚቀመጠው ሐረር ከተማ ነው። እዚህ ከተማ ውስጥ የኢሃባ እንቅስቃሴ በጣም ያደገ በመሆኑ ወጣቶቹ ከወታደሩ ጋር ግብግብ ተያይዘዋል። አስቸጋሪ ሁኔታ ሲፈጠር ወጣቶቹ ድሬዳዋ ላይ መሽገው ወደ ሐረር በመሄድ የወታደራዊ መንግስቱን ሰዎች ተስፈንጥረው ያጠቃሉ። እነ መሐመድ ሰፈር የከተሙትና ከሐረር የመጡት ወጣቶችም እንዲህ አይነቱን ተግባር አልፎ አልፎ ያከናውናሉ። የሰፈሩ ስም ብርቱካን ይባላል። ዋነኛ መጠሪያው ይህ አይደለም፣ ወጣቶቹ ለመገናኛ ያወጡት ስም ነው። 1969 ዓመተ ምህረት መሐመድ ዑስማን በድሬዳዋ ጨርቃጨርቅ ዋናው ቡድን ውስጥ ተሳታፊነት ያገኘበት ጊዜ ነው። ሐሳቡና ምኞቱ በሚወደው እግር ኳስ ጨዋታ ትልቅ ቦታ ለመድረስ ነበር። ትላንት ቡድን ውስጥ ታዋቂ የነበሩት እነ ሉቺያኖ፣ ጌታቸው፣ ኢታሎን የመሳሰሉት ምርጥ ተጫዋቾችን ለመተካት ነው። ተከራይተው የገቡት ጎረቤቶቹ ደግሞ ለሌላ ነገር ይፈልጉታል። ወጣቶቹ መሐመድን ተዋውቀው ጥብቅ ጓደኛ አድርገውታል። መቀራረባቸውም እያደገ ነው። ወጣቶቹ ስለ ወቅቱ ፖለቲካና ፖለቲካውን ተከትሎ እየመጣ ስላለው ለውጥ ቢነግሩትም ምንም አልገባውም። እሱም የሚፈልገው ኳስ መጫወትን ነው ወይም የስፖርት ወሬ። የቤተሰብ ሰርግ አለብኝ በሚል አንደኛው ወጣት መሐመድን ወደ ሐረር ይዞት ሄደ። እዚያ ካሉት ጓደኞቹ ጋር አስተዋወቀውና አንዳንድ ነገሮች ሲያወሩ ቆዩ። የዚያን ቀን ከሐረር የተመለሱት አምሽተው ነበር። ከልጁ ጋር ወደ ሰፈር እየመጡ ባለበት ሰዓት የጦፈ የኳስ ወሬ ይዘው ስለነበር ጨዋታቸውን ማቋረጥ አልፈለጉም። እናም መሐመድ ቤቱ ከመግባት ይልቅ ልጆቹ የተከራዩት ቤት ማደሩን መረጠ። ወጣቶቹ ምሽቱን አልተኙም። ስለ ወቅቱ የፖለቲካ ሁኔታ እየተወያዩ ነበር። መሐመድ ጨዋታው ባያስደስተውም የሚችለውን ሐሳብ ይሰጣል። አንዳንዴም የወታደራዊ መንግስት ውሳኔን ደግፎ ሲናገር እዚያ መስመር ይመልሱትና በእነሱ አቅጣጫ እንዲሄድ ያደርጉታል። እሱ ግን ጉዳዩ ስላልገባው በተመቸው መንገድ ነው የሚያወራው። ምክንያቱም ወጣቶቹ የያዙትን አቅጣጫና የሚከተሉትን የፖለቲካ መስመር በቅጡ ስላልተረዳ ነበር። በተጧጧፈው የፖለቲካ ውይይት መሃል ጣልቃ እየገባ የኳስ ወሬ ሲያነሳም ብዙ አይገፉለትም። ጨዋታውን ቶሎ ይቆርጡበታል። እሱ ደግሞ ኳሱን ሲነኩበት ቅር ይለዋል። እንደገናም ይቆይና አዲስ አበባ ላይ በቅርቡ ስለሚደረገው የኢትዮጵያ ሻምፒዮና ያወራል። በተለይ ከጊዮርጊስ ወይም ከመቻል ጋር ስለሚያደርጉት ግጥሚያ ምን መልክ ሊይዝ እንደሚችልና እሱ ስለሚኖረው ሚና ሲናገር ወሬውን ይገፈትሩበታል። እነዚህ ወጣቶች በክለብ ስለታቀፉ በኳስ ተጫዋችነታቸው ነው መሐመድ የቀረባቸው። ከእንደሱ ጋር ሰፊ ጊዜ አግኝቶ ያወራው በዚህ ምሽት ነበር። ነገር ግን ውይይታቸውን አልወደደውም። ልጆቹን ግን አልጠላቸውም። ወጥቶ ወደ ቤቱ ለመሄድ ተመኘ። ነገር ግን በዛ ሌሊት አንኳኩቶ ቤተሰቡን ማስደንገጥ አልፈለገም። ያልጣመውን ውይይት እያዳመጠ አመሸ። ውይይቱ እየተጣጣፈ ሲሄድ እሱ እንቅልፍ ያንገላጅጀው ጀመር። እንደዚያም ሆኖ ግርግዳ ተደግፎ አደረ። ይሄ ነገር ከሆነ ከሁለት ሳምንት በኋላ መሐመድ የኢትዮጵያ ሻምፒዮና ወደ አዲስ አበባ ሊሄድ መዘጋጀቱን ለጓደኞቹ ነገራቸው። አንደኛው ጓደኛው መቼ ነው የምትሄደው አለው። ከሳምንት በኋላ። በባቡር ነው የምትሄዱ? በድርጅቱ መኪና ነው። መልእክት ታደርስልናለህ? ችግር የለውም። መቼ ልውሰድ? አንድ ቀን ሲቀርህ እንሰጥሃለን። ለማን ነው የሚደርሰው? ጓደኛችን ነው፣ ራሱ መጥቶ ይቀበልሃል። ካልመጣም ደውልለታለሁ። እርሱ ያገኛል። ለመሆኑ የምታርፉት የት ነው? አላውቀውም። ስትደርስ የምታርፉበትን ሆቴል ደውለህ ንገረን። እሺ። መሐመድ እንኳን የሚያርፉበትን ሆቴል ይቅርና አዲስ አበባንም አያውቀውም። ለመጀመሪያ ጊዜ ነው የሚሄደው። በዚያን ሰዓት ድሬዳዋ ውስጥ የኢትዮ ሶማሌ ጦርነት እየተፋፋመ ነበር። ወራሪው ከተማዋን በመክበብ ህዝቡን ስጋት ውስጥ ከተውት ስለነበር መሐመድ ከዚህ አካባቢ በኳስ ሰበብ መራቁ ትንሽ ፋታ ይሰጠዋል። ሊሄድ አንድ ቀን ሲቀረው ምሽት ላይ የብርቱካን ሰፈር ጓደኛው ጠራው። ወረቀትና የተጠቀለለ ዕቃ ሰጠው። አደራህን በአግባቡ አድርስ አለው። ችግር የለውም። ለመሆኑ ይሄ ምንድነው? ጫማ ነው። አዲስ ነው? የተደረገ ነው። የተደረገ ጫማ ምን ያደርጋል? አዲስ አበባ በሌላ ቆዳ ይሰራል። ያንተ ነው? የኔ ነው። እዚህ ለምን አታሰሩትም? ጎበዝ ሰፊ አለ እንዴ? እኔም ማውቀው ሰፊ አለ። አያበላሽም? ደንበኛዬ ነው። ግድ የለህም። አዲስ አበባ ቢሰራ ጥሩ ነው። የጫማው ሶል ከፍ ያለ ነው። መሐመድ ወረቀቱንና የተጠቀለለውን ዕቃ ተቀበለና የጉዞ ሻንጣው ውስጥ ከተተው። ጫማ ሰፊ ድሬዳዋ እያለ አዲስ አበባ ድረስ ለምልከው ያሰራሉ ብሎ አሰበ። ስለዚህ ነገር ማወቅ ለኔ ምንም አይሰራልኝም ብሎ ስለ ጫማው ሁኔታ መመራመሩን ለጊዜው አቆመ። በጉዞ ላይ አሰልቺ ነገር የኬላ መብዛት ነበር። የስፖርተኞች መኪና እንብዛም አይፈተሽም። ሻንጣ ቢበረብሩም ብዙ አይጫኗቸውም። በዚያ መስመር ያሉት ፈታሾች ብዙዎቹ የድሬዳዋ ጨርቃ ጨርቃ አድናቂዎች ስለነበሩ ያን ያህል ብርበራ አያካሂዱም። ቢፈትሹም ደግሞ ጉዳዩ መሐመድን አያሰጋውም። ምክንያቱም የያዘው አሮጌ ጫማ ነው። ፈታሾቹ አሮጌ ጫማ አይፈልጉም። ቢወስዱትም ገላገሉት። ከአዲስ አበባና ከሌሎች ከተሞች ዘመናዊ ጫማና ልብስ ለመግዛት ሰዎች ወደ ድሬዳዋ ይመጣሉ። ከተለበሰና ከተደረገ ጫማ በስተቀር ተጨማሪ ልብስና ጫማ ኮንትሮባንድ ነው በሚል ፍተሻ ላይ ይወረሳል። አሮጌ ጫማ ግን የሚነካው የለም። ግን እንዲህ አይነት ጫማ ወደ አዲስ አበባ የሄደበትን ሁኔታ ሰምቶም አይቶም አያውቅም። ፈታሾቹ የመሐመድን ሻንጣ ተመለከቱና ውስጡ ያለውን ዕቃ አወጡት። አሮጌው ጫማ ስለሸተታቸው አንደኛው ሰው ሻንጣውን ዘጋና አፍንጫውን ይዞ ለንጽህናው ጉድለት መሐመድን ገላምጦት ሄደ። የቡድኑ ተጫዋቾች አብዛኛዎቹ ታዋቂ ናቸው። መሐመድ ለክለቡ አዲስ ነው። ወጣት ተጫዋቾች የጫማቸውን ንጽህና አይጠብቁም እንዴ ብሎ ፈታሹ ሳይታዘበው አይቀርም። ጠረኑ ከጫማ ሽታ የዘለለ ነበር። አዲስ አበባ ላይ የኢትዮጵያ ሻምፒዮና ተጀመረ። በውድድሩ ላይ 6 ቡድኖች ተሳትፈዋል። ከሐረርጌ 2፣ ከኤርትራ 2፣ ከአዲስ አበባ 2 ቡድኖች ተገኝተዋል። እነዚህ ቡድኖች በሁለት ምድብ ተከፍለው ይጫወቱና ከየግሩፑ አንደኛ የወጣ ለዋንጫ ያልፋል። በአንደኛው ምድብ ጊዮርጊስና ጨርቃ ጨርቅ ከምድባቸው ለፍጻሜ ለማፍለፍ ወሳኝ ግጥሚያ አደረጉ። ጊዮርጊስ አከታትሎ በማስቆጠር 2-0 መራ። ከረፍት በኋላ ጨርቃ ጨርቅ 2 አስቆጥሮ ባቻነት ቆመ። ጊዮርጊስ ጨዋታውን ገልብጦ ተጨማሪ ጎል በማስቆጠር በአሸናፊነት ቢጨርስ ተጭኖ ማጥቃት ጀመረ። ጨዋታው ሊያልቅ ሽርፍራፊ ደቂቃ ቀረው። የጊዮርጊሱ ገብሩ አለማየሁ አቀበለው። ነገር ግን ኳሱ መንገድ ላይ ተቆረጠና የጨርቃ ጨርቁ ቡኔ አገኘው። ቡኔ ተገንጥሎ ለሚጠብቀው ለመሐመድ ቶሎ አቀበለው። መሐመድ የጌታቸውን መውጣት አይቶ ሲመታው ኳሷ አንግሉ ስር ሄዳ ተወተፈች። ይህች ጎል ጨርቃ ጨርቅ 3-2 እንዲያሸንፍና ከረጅም ዓመት በኋላ ለፍጻሜ ጨዋታ እንዲደርስ አደረገችው። የመሐመድ ደስታ ወሰን አልነበረውም። በዚያን ሰሞን በኢትዮ ሶማሌ ጦርነት ድሬዳዋ ጥቃት ሲደርስባት ይህንን ለመመከት አየር ኃይል ትልቅ ሚና ነበረው። እነዚያ ጀቶች ውስጥ ሚግ 21 የተባለው ይጠቀሳል። ሚግ 21 በፈታኝ ጊዜ ጠላትን በመደምሰስ አንጀት አርስ ስለነበረ አውሮፕላኑ ዝነኛ ሆነ። በወሳኝ ሰዓት ጎል በማስቆጠርና ቡድኑን ለዋንጫ በማድረሱ ጋዜጠኛ ሰለሞን ተሰማ ለመሐመድ ሚግ 21 በሚል ሰየመው። እዚያን ጊዜ ወዲህ ቅጽል ስሙም ሚግ ተብሎ እንዲጠራ መንገዱ የተመቻቸ ሆነ። በጨዋታው ቀን ማታ በደስታ ሰክሮ እያለ ስልክ ተደወለለት። በዚያኛው መስመር ጫፍ ያለው ሰውዬ መሐመድ ነህ አለው። አሁን ማን ልበል? ጓደኛህ ነኝ። ማን ትባላለህ? አታውቀኝም። ዛሬ ያገባሁትን ጎል አየህ? የት? ስታዲየም። አልገባሁም። እንዴት አልገባህም? ምን ነበር? አሪፍ ጎል አመለጠ። ማን ያገባው? እኔ ነኝ፣ ያውም ጌታቸው ላይ። ጌታቸው ማን ነው? ጌታቸው ዱላ ነዋ። እንዴት ዱላን አታውቀውም? እኔ መልእክት ልቀበልህ ነው የደወልኩት። የምን መልእክት? የልጆቹን ስም ነገረው። ወረቀቱንና አሮጌውን ጫማ ወሳጁ እሱ ነው። በዚህ ሰዓት ስለሌላ ጉዳይ ማውራት አልፈለገም። የኢትዮጵያ ብሔራዊ ቡድን ዝነኛ ግብ ጠባቂ በሆነው በጌታቸው ዱላ ላይ ባስቆጠራት ወርቃማ ግብ ላይ መወያየት ነው የሚፈልገው። ከዚህ ወሬ ውጭ ምንም አይጠማውም። ስልክ ለደወለው ልጅ ነገ እንዲመጣ ነገረው። ልጁም እቃውን እንግዳ መቀበያ ክፍል እንዲያስቀምጥለት አሳሰበውና ተሰነባበቱ። መልእክተኛው ከመሐመድ ጋር በግንባር አልተገናኙም። ስሙንም አልነገረው። ወደ ሆቴል የሚመጣውም መሐመድ ለልምምድ ወይም ለጨዋታ ሲሄድ ነበር። በነጋታው ልጁ መጥቶ የተቀመጠለትን ወረቀት ከወሰደ በኋላ ምሽት ላይ ለመሐመድ መልሶ ደወለለት። መሐመድም እቃውን ወሰድክ አለው። አዎ፣ ግን ሌላ እቃ ይቀራል። ጫማው? አዎ። አንተ ነህ ጫማ ሰፊው? በሚገባ። ነገ መጥተህ ውሰድ። ይህንን እቃ መጀመሪያ ቀን መስጠት ነበረበት። ነገር ግን መሐመድ ጫማውን የት እንዳስቀመጠው ጠፍቶበታል። ያሮጌ ጫማ ብዙ መጨነቅ አልፈለገም። እናም በቀጠሮው ቀን ልጁ ደወለለት። መጥቼ ነበር፣ እቃው አልተቀመጠልኝም አለው። ጫማው ጠፍቷል። እውነትህን ነው? አሁን ብዙ ቦታ ፈለግኩት። እንደገና ፈልገው። ሁሉንም ቦታ አሰስኩት። ምናልባት ጓደኞች ጋር አስቀምጠኸው ይሆን? እነሱ መንካት ቀርቶ መጠጋት አይፈልጉም። ለምን? መጥፎ ሽታ አለው። ታዲያ ጥለውት ይሆን? አልጣሉትም። እንዲያውም ጫማው ጋር መጠጋት አይፈልጉም አልኩህ። ታዲያ የት ሄደ? አላውቅም። እባክህ እንደገና መኝታ ክፍል ውስጥ ይኸው። ጠፍቷል አልኩህ። አዲስ ጫማ ገዛና ሰጣቸዋለሁ። ልጁ በመሐመድ መልስና ድርጊት ቅር ተሰኘ። መልእክቱ እንዳልደረሰው ለጓደኞቹ አሳወቀ። የብርቱካን ሰፈር ልጆች ከድሬዳዋ ለመሐመድ ደወሉለትና እቃውን አፈላልጎ ለልጁ እንዲሰጠው አጥብቀው ነገሩት። መጨረሻ ጫማውን ሲያስስ ቆሻሻ ገንዳ ውስጥ ተገኘ። በላስቲክ እንደተጠቀለለ መኝታ ክፍል ውስጥ በሚገኘው የቆሻሻ ማስቀመጫ ውስጥ አድርጎት እንደነበረ ትዝ አለው። የጽዳት ሰራተኞቹን ሲጠይቃቸው ትልቁ ገንዳ ውስጥ ጠዋት እንዳስገቡት ነገሩት። ገንዳው ደግሞ ከግቢው ወጥቶ ወደ ቆሻሻ መጣያ የሚሄደው ነገ ነው። እዚያ ውስጥ የነበረውን ቆሻሻ አገላበጠ። ገንዳው በጣም ይሸታል። ከሚሸተው ገንዳ ውስጥ የሚሸተውን ጫማ አገኘው። የጫማው ሁኔታ ባይገባውም እንደዚህ ትኩረት የተሰጠበት ጉዳይ አስገርሞታል። እዚህ ጫማ ውስጥ ያለው ዕቃ ምን እንደሆነ ባይመለከትም ነገ ምን ጣጣ ይዞበት እንደሚመጣ በምን ያውቃል? አንድ ሰው መጥቶ መሐመድን ይሄ ጫማ ያስገድልሃል ብሎ ቢነግረው ምን ይል ነበር? መልእክተኛው ወደ ሆቴል ሄዶ የታደሰውን አሮጌ ጫማ ለመሐመድ ሰጠው። ጨርቃጨርቅ ለፍጻሜ ባቡር ጋር ተጫውቶ ቢሸነፍም ዋንጫውና ጫማው በተለያየ መኪና ወደ ድሬዳዋ ተጓዙ። መሐመድ መልእክቱን ለልጆቹ በሚገባ አደረሰ። ልጁ ጫማውን አድርጎ ሰፈር ውስጥ ሲዘዋወር መሐመድ በተለያየ ጊዜ አይቷል። ከሌሎች ጫማዎች ያነሰ እንጂ የተሻለ ሆኖ አላገኘውም። አዲስ አበባ ደርሶ በመምጣቱ መሐመድ እድለኛ ጫማ ነው ብሎታል። አንዳንድ ቀን በልጁ እግር ላይ ጫማውን ሲያይ ያለፈውን ያስታውስና ለመሳቅ ይቃጣዋል። ከጥቂት ጊዜ በኋላ የብርቱካን ሰፈር ልጆች የገቡበት አልታወቀም። ደርግ የመንጥር አሰሳ ባደረገበት ጊዜ በአካባቢው ብዙ ወጣቶች ተገደሉ፣ ሌሎቹም ተሰደዱ። በእነዚህ ልጆች የተነሳ ምን ችግር ሊከሰት እንደሚችል መሐመድ አንድም ቀን ተገንዝቦት አያውቅም። ምክንያቱም ስለ መልእክቱና ከዚህ ጋር በተያያዘ የሚያውቀው ነገር ባለመኖሩ ነው። ይሄ ከሆነ ከአምስት አመት በኋላ መሐመድ ከክለቡ ጋር መስማማት አልቻለም። አዲስ አበባ ትልልቅ ቡድኖች ይፈልጉታል። ጨርቃ ጨርቅ ደግሞ መልቀቂያ ከለከለው። ደሞዙ 90 ብር ነበር። ከጥቂት ጊዜ በኋላ 10 ብር ተጨምሮለት 100 ቢገባም ለክለቡ ከሚሰጠው አገልግሎት አንጻር በቂ እንዳልሆነ ተከራከረ። ድርጅቱ ሊያሻሽልለት ካልቻለ እንዲያሰናብቱት ቢወተውትም አጥጋቢ መልስ አላገኘም። የክለቡ ተጫዋቾች የሆኑት ዳኛቸው ደምሴና መስፍን ስበሺ ወደ አዲስ አበባ ክለብ እንዲገቡ መልቀቂያ ሲሰጣቸው መሐመድ ግን ተከለከለ። መሐመድ ሁኔታውን እንዲህ ያስታውሳል። ዳኛቸው ለትምህርት ወደ አዲስ አበባ ስለሚሄድ መልቀቂያ ሰጥተናል፣ አንተ ግን እዚህ ተማር አሉኝ። እኔም አዲስ አበባ መማር እንደምፈልግ ስነግራቸው ፈቃደኛ ሳይሆኑ ቀሩ። ደሞዜንም ሊያሳድጉልኝ አልፈለጉም። ነገሩ ስላናደደኝ ለተወሰነ ጊዜ ከስራ ቦታ መራቅ ፈለኩ። እህቴ ጅቡቲ ትኖር ስለነበር እሷን ለመጠየቅ መሄድ ነበረብኝ። የተጠራቀመ የዓመት ፈቃድ ስላለኝ ያንን ሞላሁና ወደዚያ ተጓዝኩኝ። ብዙ ብር ስለሰጡኝ ተጫወትኩ። በችሎታዬ በጣም ወደዱኝ። ለብሔራዊ ቡድናቸው እንድሰለፍላቸው ጠየቁኝ። ሆኖም ዜግነት እንደማልቀይር ነገርኳቸው። እነሱ ግን ወተወቱኝ። ዜግነት ሳትቀይር ተጫወት አሉኝ። ጅቡቲ እንደደረስኩ የኢትዮጵያን ቡድን ለአፍሪካ ዋንጫ ያሳለፈው ተጫዋች መጣ ተብሎ ስለተወራ ክለቦች ለአጭር ጊዜም ቢሆን እንድጫወትላቸው ለመኑኝ። መልቀቂያ እንደሌለኝ ነገርኳቸው። እኛ ጋር መልቀቂያ አያስፈልግም አሉኝ። ዜግነት ሳልቀይር ብሰለፍ ፎርፌ ያሰጥባችኋል አልኳቸው። እነሱ ግን ግድ የለም፣ ከተነቃብንም የምንጠየቀው እኛ ነን፣ አንተ ግን እሺ በለን አሉኝ። አንድ ግጥሚያ ተሰለፍኩላቸው። በጨዋታው ብንሸነፍም ጎል ስላስቆጠርኩላቸው ደስተኛ ሆኑ። እነሱ በእኔ መጠቀም ስለጣማቸው እንድቆይላቸው ፈለጉ። ሆኖም መቆየት አልመረጥኩም። የረፍት ጊዜ ሲያልቅ ወደ ድሬዳዋ ተመለስኩ ይላል።
ተቀላላ ፕሮግራማችን በዚህ ተጠናቀቀል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ